አድማጮች አሁን በትላንትናው ምሽት በአገር ውስጥ ከሚገኙ የተቃዋሚ ፖለቲካ ድርጅቶች ጋር ወደ ጀመርነው ውይይት
አቶ ሙላቱ እርሶስ የዶክተር አብይ አህመድ መመረጥ በተጨባጭ ምን ለውጥ እንዲመጣ ሊያግዝ ሊረዳ ይችላል ብለው ተስፋ ያደርጋሉ? የትኞቹስ መንገዶች ከወዲሁ ትኩረት ሊሰጣቸው ይገባል?
ከ2006 ዓመተ ምህረት ጀምሮ እስካሁን ድረስ ይካሄድ የነበሩት መብት ጥያቄዎች አሁን ላለንበት ደረጃ አድርሶናል። የአስቸኳይ ጊዜ አዋጅ በታወጀበት እስካሁን ድረስ ህዝባችን እንደ ጎመን ነው ያለቀው ማለት ይቻላል። በየቦታው ስራት አለ። በየአካባቢውም ደግሞ እንደዚህ የመብት ረገጣ፣ የዲሞክራሲ ጉዳይ የታፈነበት አካባቢ ነው ያለን እና እኚህ ዶክተር አህመድ ከፍተኛ ኃላፊነት ነው የሚጠብቃቸውም ፈታኝና አስቸጋሪ የሆነ ሁኔታ ነው። በአጠቃላይ የህዝብን ተአማኒነት ለማግኘት እሳቸው ይህንን የመጀመሪያ ሊያደርጉት የሚገባው ይህን የአስቸኳይ ጊዜ አዋጅ የሚነሳበትን መንገድ አሁን በህዝብ ውስጥ በየአካባቢው ተሰራጭቶ ያሉት የወራጅ መከላከያ ሰራዊት ለህዝብ ሰላም ለመስጠት ወደ ካምፓቸው የሚመለሱበት አሁን ሁሉም ሀዘንተኛ የሆነበትን ልጆችን በጠራራ ፀሐይ የገደሉ ይህንን ህግን አክብሮ የማስከበር ጉዳይ በጣም በጣም አስፈላጊ በመሆኑ ወንጀል የፈጸሙ ታጣቂዎች ወደ ህግ ፊት የሚቀርቡበት ሁናቴ፣ የታሰሩ ዜጎች አሉ፣ የፖለቲካ ታሳሪዎች እስካሁን ያልተፈቱ እንዲፈቱ የቅድመ ሁኔታ መወሰድ አለበት። ለሀገራችን ሰላም፣ ለሀገራችን አንድነት፣ ለልማታችን የሚረዳ ከሁሉም ተቃዋሚ ፓርቲዎች ጋር በአስቸኳይ ድርድር መካሄድ አለበት። ወደፊት ሰላምና ልማት የሰፈነበት መንግስት ማቋቋም አለብን። ይቺ ሀገራችን የሁላችንም ናት። የአንድ ሰውም አይደለም፣ የተወሰነ ፓርቲም የተሰጠች አይደለም። ተወልደን ያደግነባት ልጆች ለወደፊት የሚያድጉት ክፋቷም ልማቷም የኛው ነው። ስለዚህ ሰላማዊ የሆነ ነገር ለመፍጠር ዜጎች እየተሰደዱ እየሞቱ አሁን ቀውስ ውስጥ ያለ፣ ስለዚህ ይህንን ወደ ሰላም የሚለውጥ መንገድ የግዴታ ዶክተር አብይ መከተል እንዳለባቸው ነው ምክር የሚሰጠው።
መልካም። ሌሎች ሀሳቦችን እናነሳለን። አቶ አብርሃ የርሶ ነው እድሉ። በተመሳሳይ ዶክተር አብይ የድርጅቱ ሊቀመንበር በመሆናቸው በድርጅቱ አሰራር መሰረት የሀገሪቱን ጠቅላይ ሚኒስትር ሊሆኑ ነውና ምን ተስፋ ይሰጣል የእሳቸው ወደ ስልጣን መምጣት? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ብለው ተስፋ ያደርጋል?
አመሰግናለሁ። ከኢህአደግ ባህሪ አንጻር ከኢህአደግ ምንም መጠበቅ አይቻልም። ምክንያቱም አንድ ሰው ስለተቀየረ በኢህአደግ ውስጥ ኢህአደግ ተለወጠ ወይም ለውጥ ለማምጣት ተዘጋጅቷል ማለት አይደለም። አጠቃላይ ችግሩ እየፈጠረ ያለው ኢህአደግ ነው፣ እንደ ድርጅት ነው። ስለዚህ ድርጅቱ ራሱ መለወጥ አለበት፣ የስርዓት ለውጥ መምጣት አለበት ማለት አለብን። ስለዚህ አጠቃላይ ዶክተር አብይ ስለተመረጠ ወይም ሌላ ሰው ስለተመረጠ የኢትዮጵያ ሕዝብ ጥያቄ መልስ ያገኛል ማለት አንችልም። ነገር ግን አንድ ሰው ለሪፎርም ዝግጁ ከሆነ፣ ቁርጠኝነት ካለው፣ ለኢትዮጵያ ሕዝብና ሀገር ኢትዮጵያ የሚያስብ መሪ ከሆነ የፖለቲካ ቀውሱ የመፍታት እድል ይኖረዋል። እሱም ኢህአዴግን እየመራ አሁን ማድረግ የሚቻቸው ነገሮች አሉ። ለምሳሌ የፖለቲካ ምህዳሩ ማስፋት፣ ተቃዋሚዎች እንዲደራጁ፣ ህዝቡ እንዲቀሰቀሱ ማድረግ ይችላል። ህዝቡን ነጻ ማድረግ ይችላል። ቁርጠኝነቱ ካለው ከተቃዋሚ መሪዎች ጋር መነጋገር ይችላል። የኢትዮጵያ ችግር ከተቃዋሚዎች፣ ከህዝብ ጋር፣ ከተለያዩ አካላት ጋር በመነጋገር ለመፍታት መሞከር ይችላል። ሌላ ህዝብን ለማገልገል ፓርቲና ገዢ ፓርቲና መንግስት እንዲለያዩ ማድረግ ይችላል። የመንግስት ተቋማት ኢስታብሊሽ ማድረግ ይችላል። አሉ ተቋማት አሉ፣ ግን እነዚህ ተቋማት የገዢ ፓርቲ ናቸው፣ የመንግስት ሳይሆኑ። ስለዚህ የመንግስት እንዲሆኑ፣ ነጻና ገለልተኛ ተቋማት እንዲሆኑ መስቀል ይችላል። ነገር ግን እነዚህ ነገሮች ካደረገ ኢህአዴግ ከስልጣን የሚወርድበት እድል ስላለ ያፈታኝ ነው የሚሆነው። ነገር ግን በቁርጠኝነት ለስልጣን ሳይሆን ለህዝብ ጥቅም፣ ለህዝብ ደህንነት፣ ለሀገር ደህንነት የሚያስብ ጠቅላይ ሚኒስትር ከሆነ ያው ስልጣን ለህዝብ እስከማስረከብ ድረስ ውሳኔን በመወሰን የሚጠበቅ ለውጥ። በኢትዮጵያ የተለያዩ ችግሮች አሉ አሁን እንደምናውቀው። ስለዚህ እነዚህ መፍትሄ ማግኘት የሚችሉ ያው ስልጣን የህዝብ ስለሆነ፣ ስለዚህ እነዚህ ነገሮች የማድረግ እድል አለው። እነዚህ ያደርጋቸዋል እያልኩ አይደለም፣ ያደርጋቸዋል ወይም አያደርጋቸውም በኋላ የምናየው ነው የሚሆነው፣ ግን እድል አለው።
መልካም። አቶ አብርሃ እርሶን ልጠይቅ። ከዚህ ቀደም በኢህአዴግ ውስጥ በነበረው አደረጃጀት የጎላ ድርሻ ያለው ምናልባትም መስዋዕትነቱም ስፍራ የሰጠ ይመስላል ህወሓት በኢህአዴግ ውስጥ ቀደመውን ስፍራ መያዝ ምንም እንኳን ከሌላ ድርጅት የመጡ ጠቅላይ ሚኒስትር ለተወሰነ ጊዜ የሰሩም ቢሆን የሰሩበት መንገድ አሁንም ስልጣኑ በህወሓት እጅ ነው የሚለው ብዙ ጊዜ ተቃዋሚዎችም ጭምር የምታነሱት ያን ሁኔታ የሚለውጥ ሊሆን ይችላል ወይም ለውጦታል። ያስ ማለት ምን ማለት ነው? አዲሱ ተተኪ ጠቅላይ ሚኒስትር ቢከተሉ ባሏቸው ለህዝብ ይበጃሉ ባሏቸው አማራጮች ውስጥ ኢህአዴግ ሊሸነፍ ይችላል የሚል ሐሳብም ሰንዝረዋልና ያንንስ እንዴት ይመለከቱታል? ህወሓት ቀድሞ የነበረውን ቦታ አጣ ካጣስ ምን ማለት ነው? በድርጅት ውስጥ በራሱ
መልካም አሁን ከዚህ በፊት የጠቅላይ ሚኒስትር ስልጣን በህወሓት የተያዘ ነበር። አቶ መለስ ሲልፈት በኋላም አቶ ኃይለ ማርያም ደሳለኝ ሶክ በህወሓት ድጋፍ የተመረጡ ናቸው ብዬ ነው የማስበው። የሚወስዱትም ሌላ ድርጅት ቢሆን ያው ሌሎች ድርጅቶች እስከ ቅርብ ጊዜ የህወሓት አስተዳዳሪዎች የነበሩ ናቸው። ብዙ ህዝባቸውን ወክለው የመጡ አልነበሩም። ስለዚህ ህወሓት ከተዳከመ እስከ ቅርብ ጊዜ ጠቅላይ ሚኒስትር ቢመረጥም በህወሓት ፍቃድ ነበር የሚሆነው፣ የህወሓት አስተዳዳሪ ነበር የሚሆነው የነበረው። ስለዚህ አሁን ግን በምርጫ ሂደቱ የታዘብኩት ነገር ቢኖር ዶክተር አብይ አህመድ የተመረጠው ከህወሓት ፍላጎት ውጭ ነው።
እንደዚህ እንዲሉ ያበቃዎት ምክንያት ምንድን ነው? የተሰጡት ድምጾች ናቸው?
ያው ዶክተር አብይ ሲመረጥ ካለኝ መረጃ ድረስ የህወሓት ምርጫ አልነበረም። አሁን በምርጫ ሂደቱ በቆጠራው ሂደት እንደምንሰማው ህወሓት ዶክተር አብይን ይመርጣል የሚል ግምት አልነበረኝም የለኝምም፣ አልመረጠም ብዬ ነው የማስበው። ከህወሓት አባላት የምናገኘው ያለው ስሜትም ዶክተር አብይ ከህወሓት ፍላጎት ውጭ እንደተመረጠ አድርጌ ነው የምወስደው እንጂ በህወሓት ፍላጎት ቢሆን ኖሮ በራሱ ማሰብ የሚችል ወይም ብዙ ችግሮች በተፈጠሩበት ድርጅት ጠቅላይ ሚኒስትር ይመርጣሉ ብዬ አላስብም። ስለዚህ አሁን ያለኝ ግምት ዶክተር አብይ በኦሮሚያ ክልል በነበረው ህዝባዊ አመፅ ምክንያት ኦህዴድ ወደ ህዝብ በማዘንበሉ እና በራሱ ወደ ማሰብ ስለተሸጋገረ ነው የተመረጠው ብዬ ነው የማስበው እና የዶክተር አብይ መመረጥ ለህወሓት ውድቀት ነው ብዬ ስለማስብ ነው ከዛ በመነሳት ነው አሁን ሀሳቤን እየሰጠ ያለው።
መልካም። አቶ የሸዋስ ወደ እርስዎ ልመለስ። ከገዢው ፓርቲ ህልውና የገዢው ፓርቲ ለህዝብ ጥያቄዎች መልስ እንዲሰጥ አዲስ አቅጣጫ ሊጀምር ይችላል ብላችሁ ከሰጣችሁት ተስፋና ቀደም እርሶ በፈተና ውስጥ ያለች ሀገር ብለዋል። በዚያ ፈተና ውስጥ ያለ ሁኔታ ለመቀየር የገዢውን ፓርቲ ብቻ ሳይሆን እንደናንተ የተቃዋሚዎችንም ድርሻ ጭምር ሚኒስትሩን መስጠትንም ይጨምራልና በእናንተስ በኩል ምን ኃላፊነት አለባችሁ? የህዝብ ጥያቄዎች መልስ እንዲያገኙ እንደ ተቃዋሚ ፓርቲ መቃወም ብቻ ሳይሆን በእርግጥም የሚፈልገው የህዝብ ጥያቄ መልስ እንዲያገኝ ምን ታደርጋላችሁ? በተጨባጭ ህዝቡስ ለአዲሱ ጠቅላይ ሚኒስትር እድል እንዲሰጥ የናንተን ተከታዮች ጭምር ለዚያ እድል እንዲፈጠርስ በበኩላችሁ በፊናችሁ ምን ሚና ምን ኃላፊነት አለባችሁ? አቶ ይሽዋስ።
በጣም ጥሩ ጥያቄ ነው አሉላ። እኛም ሆን ህዝቡ ለውጥ ይፈልጋል። የደምና የህይወት ዋጋ በመክፈል የታየ ስለሆነ አጠያቂ አይደለም። በዚህ ሁሉ መሰረቱ ለአገዛዝ እንቢ ያለ ህዝብ መፈጠሩ ነው። ለአገዛዝ እንቢ ያለ ህዝብ አላሁን ለምሳሌ እንዲህ አይነት አገዛዝ በሌሎች ሀገሮች ላይ በሌሎች ህዝቦች ላይ ቢሆን አይቀበሉትም። ስለዚህ እንደ ሌላው ህዝብ የሌላውን ህዝብ ያክል የመጨቆን የመረገጥ ሁኔታ እንዳይኖር እንቢ ማለቱ ዋና ነገር ነው። ህዝባዊ ትግሉ እንዲቀጥል ፓርቲ የሚችለውን ያደርጋል። ምክንያቱም መሰረቱ እሱ ስለሆነ። በተረፈ ከአገዛዝ ወደ ዲሞክራሲ የተሸጋገሩ ሀገሮች በጣም ብዙ ናቸው። የእነሱን ልምድ ወደ እኛ ሀገር በማምጣት ለማስተማር ለማሳየት በዚህ መንገድ እንሻገረዋለን ይሄን ከአገዛዝ ወደ ዲሞክራሲ የሚካሄድበትን መንገድ ብሎ ለማስተማር ሰማያዊ ፓርቲ ዝግጁ ነበረ፣ እየተዘጋጀ ነበር። ነገር ግን አብርሃም እንዳለው በአስቸኳይ ጊዜ አዋጅ ምክንያት መንቀሳቀስ፣ ህዝብ መሰብሰብ እንደዚህ ማለት ስላልተቻለ ነው የቆመው። ይሄ እንግዲህ አዲሱ ጠቅላይ ሚኒስትር ወይም የኢህአዴግ ሊቀመንበር ይሄንን አስቸኳይ ጊዜ አዋጅ ለማንሳት ችሎታው ካላቸው ነው ከተነሳ ይሄ ይቀጥላል፣ ሰላማዊ ሽግግሩም ይሆናል። እዚሁ ጋር እንግዲህ ያን ቢሆን ግን ህዝቡ ሀገሩን እንድትቀጥል ይፈልጋል። በአጠቃላይ ሰላማዊ ሽግግር ይፈልጋል። እኛም ሆን ህዝቡ እንደዚህ አይነት ነው ጥያቄያችን። ይህንን ለማድረግ በመጀመሪያው ጥያቄ ላይ እንደተናገርኩት በተግባር የምንፈትነው ቢሆንም የሰዎቹ ወይም እንደ ድርጅት የኦህዴድ እንደ ስራ አስፈጻሚ እዛ ውስጥ እንዳሉ ሰዎች ደግሞ የተራብዩም ሆነ የአቶ ለማ አነሳስ በጣም ተስፋ ሰጪ ነበር። ለዛ ነው ስናያቸውም ጥሩ ነው በዚሁ ከቀጠሉ ስንልም የነበረው ለዚህ ነው። እንደ ድርጅት እኛ አማራጮችን ማሳየት መንገዶችን ማሳየት በዚህ ይሻላል። ለምሳሌ ቅድም ያልኩ ጋሽ ሙላቱም ያለው በመጀመሪያ ለንግግር ለውይይት ለመቀመጥ እምነት ሊያድርብን ያስፈልጋል። እነዛን እምነት ሊያድርብን የሚያደርጉ ነገሮችን ደግሞ መውሰድ አለበት።
ይሄንን በወሰደ ቁጥር እኛ ህዝባን ወያያለን እንነጋገራለን በዚህ መንገድ ይሆን ይሻላል ይላል ሐሳብ እንሰጣለን እንቀበላለን ከህዝቡ በዚህ መንገድ አገራችን ብዙ ጥፋት ሳይደርስ ከዚህ በኋላ ዋናው የዚህ ሁሉ ለውጥ ሞተር የሆነው የህዝብ ጥያቄ ይቆማል ብለን አናስብም መቆምም የለበትም ምክንያቱም የምዕራባውያን የምስራቃውያን የሌሎችም እርዳታና እንትን ከዚህ ፊት ታይቷል እንደዚህ አይነት ስር ነቀል የሆነ እንቅስቃሴና በመንግስትም በኩል ለውጥ የመጣው ግን የህዝብ ክንድ ሲታይ ነው
ውይይቱ ይቀጥላል አቶ የሽዋስ አሰፋ የሰማያዊ ፓርቲ ፕሬዝዳንት አቶ ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር አቶ አብርሃ ደስታ የአረና ትግራይ ሊቀመንበር እንግዶች ለጊዜያችሁ ሁላችሁንም አመሰግናለሁ ዘይስተ ነው
እኛም እናመሰግናለን
ከግራ